Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሃላስክ ጋር የተካሄደ ቃለ ምልልስ በዕለቱ አብይ ርዕስ ይዘናል።
የዞን ዘጠኝ አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ባደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። በዚህም ላይ በዜና መጽሔት ክፍል ጊዜ ተጨማሪ ዘገባ ይኖረናል። ከዋና ዋናዎቹ ዜናዎች መካከል የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የአፍሪካ ጉብኝታቸውን ዛሬ በኬንያ ጀምረዋል የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ህዳር 15 2008 ዓ ም አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ንጉሡ ታምሩ ነው። እስከ ምሽቱ 4 ሰዓት አብረውን ያመሻሉ።
በቅድሚያ ግን የሰዓቱን የዓለም ዜና።
የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በአፍሪካ የሚያደርጉትን የመጀመሪያ ይፋ ጉብኝት ዛሬ ጀመሩ። ዛሬ በኬንያ የተጀመረው የአቡኑ ጉብኝት ወደ ኡጋንዳና ማዕከላዊ አፍሪካ ሪፐብሊክም ይወስዳቸዋል ተብሏል። አቡነ ፍራንሲስ አሁን ማምሻውን ናይሮቢ ከገቡ በኋላ በቤተ መንግስቱ ውስጥ ከፕሬዚዳንት ኡሁሩ ኬንያታና ከዲፕሎማቶች ጋር እንደሚገናኙ ተገልጧል። በማግስቱ ነገ በኬንያ ዋና ከተማ በሚገኘው የቫቲካን ዲፕሎማሲያዊ ሚሽን ከተለያዩ የሃይማኖት መሪዎች ጋር ተገናኝተው ይነጋገራሉ። ከዚያም ከቀትር በኋላ በናይሮቢ ዩኒቨርሲቲ ውስጥ የሚደረገውን ሥርዓተ ጸሎት ይመራሉ። አርብ ህዳር 17 2008 ዋና ከተማዋ ናይሮቢ የሚገኘውን ካንጊሜ እየተባለ የሚጠራውን የድሆች መኖሪያ ሰፈርና ወጣቶችን ከሳራኒ ስቴዲየም ውስጥ ይጎበኛሉ ተብሏል። አቡነ ፍራንሲስ ቀጥሎ ወደ ኡጋንዳ አምርተው የክርስቲያን ሰማዕታትን ቅዱስ ስፍራና መስጊድ፣ በማዕከላዊ አፍሪካ ሪፐብሊክ ደግሞ አንድ የስደተኞች ካምፕ ይጎበኛሉ። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ የሶስት አፍሪካ ሀገሮች ጉብኝታቸው ወቅት በአየር ንብረት ለውጥ ክፉኛ የሚጎዱት በማደግ ላይ ያሉ አገሮች መሆናቸውን አበክረው ያስረዳሉ ተብሎ ይጠበቃል። በሃይማኖት ቡድኖች መካከል የሚካሄዱ ግጭቶች ጉዳይም በአቡኑ ጉብኝት ወቅት ውይይት ከሚደረግባቸው መካከል ይሆናሉ። በዜና መጽሔታችን የአቡኑን ጉብኝት የተመለከተ ዘገባም ይኖረናል።
የተባበሩት መንግስታት ድርጅት ደቡባዊ ሊቢያ ውስጥ በሚገኙ ሁለት ጎሳዎች መካከል የተደረሰውን የሰላም ስምምነት አወድሶ ወደ ብሔራዊ እርቅ እንዲያመሩ ማሳሰበ። በተዋሪግና በቴቡ ጎሳዎች መካከል ኡባሪ ውስጥ የተደረሰውን ይህን ስምምነት የሸመገለችው ቃታር ስትሆን መንግስታዊው ዜና አውታር እንደዘገበው ስምምነቱ ቋሚ የተኩስ አቁም ውል እንደሚያካትትና ከቤት ንብረታቸው የተፈናቀሉም እንዲመለሱ እድል የሚሰጥ ነው። ሁለቱ ወገኖች በጋራ ያወሱት መግለጫ እንዳሳሰበውም ሊቢያውያን በሙሉ አገራቸውን መገንባት ይችሉ ዘንድ እርቀ ሰላም አውርደው በትብብር መስራት ይጠበቅባቸዋል።
ቱኒዚያ ውስጥ ትናንት ማክሰኞ ለደረሰውና 12 ሰዎች ለሞቱበት የአውቶቡስ ውስጥ ፍንዳታ እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ኃላፊነት ወሰደ። አደጋው የደረሰው የፕሬዝዳንታዊ ዘብ አባላት ይጓዙበት በነበረው አውቶቡስ ላይ በተቃጣ ጥቃት ነው። በማኅበራዊ ድረ ገጽ ላይ ዛሬ ረቡዕ የወጣ መግለጫ እንዳመለከተው ከሆነ ራስዎን እስላማዊ መንግስት ብሎ የሚጠራ ቡድንና አንድ አቡ አብደላህ አልቱኒዝ በመባል የሚጠራ ነውጠኛ ናቸው ጥቃቱን ያካሄዱት። አውቶቡሱ በመሃል የቱኒዚያ ከተማ ቱኒዝ ውስጥ በመጓዝ ላይ እንደነበር ታውቋል። አደጋው በደረሰበት ጊዜ የአገር ውስጥ አስተዳደር ሚኒስትሩ እንደገለጡት ከሆነ የ13 ሰዎች አስከሬን መንገድ ላይ የተገኘ ሲሆን የጥቃቱ አድራሽ አማጽያኑ ሳይሆን እንዳልቀረ ተገምቷል። ለማንኛውም ግን ምርመራ እየተካሄደ እንደሆነም ታውቋል። ይህ በእንዲህ እንዳለ የቱኒዚያው ፕሬዚዳንት ቤዢ ካይድ ኢሴቢሴ ህዝቡ የሰዓት እላፊውንና ማስጠንቀቂያዎችን እንዲያከብር አሳስበዋል። ፕሬዚዳንቱ ይህን ያሳሰቡት በአለፈው ማክሰኞ በትናንት ማለት ነው ከደረሰውና ለ12 ሰዎች ሞት ምክንያት የሆነውን የአውቶቡስ ውስጥ ፍንዳታ ተከትሎ ነው።
ቻይና በአፍሪቃ የምትመድበው መዋለ ንዋይ በያዝነው የአውሮፓውያኑ ዓመት የመጀመሪያ አጋማሽ 40% አሽቆልቁሏል ሲል የአገሪቱ ንግድ ሚኒስቴር በይፋ ማስታወቁ ጉምጉምታ ፈጥሯል። አንዳንዶች የዚህ መዋለ ንዋይ ፍሰት በዚህ ደረጃ ማሽቆልቆል የሚያመለክተው የአገሪቱ የምጣኔ ሀብት አቅም መዳከሙን ነው ሲሉ ሌሎች ከቤጂንግ የውጭ መዋለ ንዋይ ምደባ ፖሊሲ መቀየር ጋር ያገናኙታል። የሳይባል ዳጋ ፑስታ ያቀናበረውን ዘገባ ሰለሞን ክፍሌ ይዞታል።
የቤጂንግ የውጭ ኢንቨስትመንት ትልም እየተለወጠ ከሆነ የፊታችን ህዳር 24 እና 25 ጆሐንስበርግ ውስጥ በሚካሄደው የቻይና አፍሪካ ትብብር መድረክ ላይ ንግግር ሲያደርጉ የሚያስታውቁት ፕሬዚደንቱ ዢ ጂንፒንግ ይሆናሉ ተብሏል። ተንታኞች ምዕራባውያን ሀገሮችስ ባለፉት ቅርብ ዓመታት በቻይና የተነጠቁትን ከአፍሪካ ጋር መናገዱን መልሰው ለመያዝ ይሞክራሉ ወይ ሲሉ ይጠይቃሉ። ግራሃም ሮቢንሰን ዋና ጽህፈት ቤቱን በለንደን ያደረገው የግንባታ ሥራዎች ምክር ሰጪ አገልግሎት ዳይሬክተር ናቸው። ቻይና በአፍሪካ ያላት ፍላጎት እየተቀየረ ነው የሚሉት ሮቢንሰን ቀድሞ መዋለ ንዋይ በአብዛኛው ትመድብ የነበረው በተፈጥሮ ሀብት ምንጮች ላይ ሲሆን፣ አሁን ግን ፍላጎቷ የውጭ የቀጥታ መዋለ ንዋይ ምደባ ላይ ሳይሆን በቴክኖሎጂና የፈጠራ ግኝቶች ላይ ሆኗል ሲሉ ያስረዳሉ። ቻይና በአፍሪካ የምትመድበው መዋለ ንዋይ በዚህ ደረጃ ያሽቆለቆለውም የሀገሪቱ ምጣኔ ሀብት መዳከም ውጤት ነው ሲሉ ተንታኞች ያስረዳሉ። አንዱ ቀላልና ግልጽ ሐቅም ቻይና በአፍሪካ የሚመረቱ ንጥረ ነገሮችን ጨምሮ ለተፈጥሮ ምንጮች የነበራት ፍላጎት ከቀድሞው ይልቅ በአሁኑ ጊዜ በእጅጉ አነስተኛ መሆኑ እንደሆነ ያብራራሉ። የቻይና በውጭ የቀጥታ መዋለ ንዋይ ምደባ የቀነሰው ደግሞ ዋናው የኢንቨስትመንት ዘርፏ በማዕድንና በነዳጅ ዘይት ላይ መሆኑንና የእነኚህ ዋጋ ደግሞ በእጅጉ መውረድ መሆኑን የቻይና አፍሪካ ጥናት ተቋም ዳይሬክተሯ ደብራ ብሮቲንጋንና በጆንስ ሆፕኪንስ ዩኒቨርሲቲ የዓለም አቀፍ ፖለቲካ ኢኮኖሚ መምህር በርናልድ ሽዋርዝ አስረድተዋል። የማዕድንና የነዳጅ ዘይት ዋጋ ወደፊት እስኪጨምር ለጊዜው የቀነሰው የቻይና በአፍሪካ መዋለ ንዋይ ምደባም ምናልባት እንደገና ሊስተካከል ይችላል ሲሉ ተንታኞቹ ያስረዳሉ።
አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን የዛሬ የዓለም ዜና ነው። ቱርክ የሩሲያን ጦር አውሮፕላን መታ መጣሏ የታቀደ የትንኮሳ ተግባር ይመስላል። ሆኖም ሩሲያ ከቱርክ ጋር ጦርነት አትገባም ይላሉ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ። በደረሰው ድንገት ምክንያት ግን ሩሲያ ከቱርክ ጋር ያላትን ግንኙነት ትመረምራለች ሲሉም አስታውቀዋል። ሰርጌይ ላቭሮቭ በዚሁ ምክንያት ዛሬ በቱርክ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ከቱርክ አቻቸው ጋር ተነጋግረው ግን በቀጣዮቹ ቀናት ተገናኝተው ለመነጋገር ተስማምተዋል ተብሏል። የቱርክ ጠቅላይ ሚኒስትር አህሜት ዳቡቶግሎ ለምክር ቤት አባላት ሲናገሩ አገራቸው ከጎረቤትና ወዳጅ ሩሲያ ጋር ያላትን ግንኙነት የማሻከር ምንም አይነት ፍላጎት የላትም ብለዋል። የቱርክ ተዋጊ ጀቶች የሩሲያውን ጦር አውሮፕላን መጥተው የጣሉት ከጸጥታ ጥበቃ ጋር በተያያዘ እንጂ ትንኮሳ አይደለም፣ ከሩሲያ ጋር ሁኔታው እንዲባባስም አንፈልግም ሲሉ ፕሬዚዳንቱ ሬሴፕ ታይፕ ኤርዶጋን በበኩላቸው አስረድተዋል። የተመታው የሩሲያ አውሮፕላን ሶሪያ ግዛት ውስጥ ቢወድቅም የተተኮሰበት ግን ቱርክ አየር ክልል ውስጥ እያለ ነው ሲሉ ፕሬዚዳንት ኤርዶጋን አብራርተዋል። ሞስኮ ግን አውሮፕላኗ ፈጽሞ ከሶሪያ ውጪ አልበረረም ስትል ትከራከራለች።
በእስራኤልና በፍልስጤማውያን መካከል የሚካሄደው አመፅ ከቁጥጥር ውጪ ሊሆን እንደሚችል የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። ኬሪ ይህን ማስጠንቀቂያ ያሰሙት ወደ ክልሉ ዲፕሎማሲያዊ ጉዞ ካደረጉና ከሁለቱ ወገን መሪዎች ጋር ከተነጋገሩ በኋላ ነው። እስራኤልና ፍልስጤማውያን በመካከላቸው ያለውን ውጥረት ለማርገብ አንዳች እርምጃ እንዲወስዱ ዩናይትድ ስቴትስ አበረታታ እንደነበር ኬሪ አስታውሰው ይህ ጥረት ወደ እውነተኛና ተጨባጭ ሰላም እንዲመጣም ትፈልጋለች ነው ያሉት። ካለፈው መስከረም ወር ወደዚህ ሁለቱም ወገኖች ተከታታይ ግጭትና አመፅ ሲያካሂዱ እንደነበር፣ በዚህም 19 እስራኤላውያንና አንድ አሜሪካዊ ተማሪ መገደላቸው ይታወቃል። በፍልስጤማውያኑ በኩልም ቢያንስ 89 የሚሆኑት በዚሁ ግጭት መሞታቸው ተገልጧል።
በመጨረሻም ዩክራይን የአየር ክልሏ ለሩሲያ አውሮፕላኖች የተከለከለ መሆኑንና የተፈጥሮ ጋዝ ወደ ውጭ ሀገር የሚልከው ጋዝፕሮም ከእንግዲህ መላኩን እንደሚያቋርጥ በመግለጡ ዩክራይንም ግዢውን እንደምታቆም አስታወቀች። አፍቃሪ ምዕራባውያን የሆኑት ጠቅላይ ሚኒስትር አርሴኒቭ ይሴኒዮክ ናቸው ይህን ዛሬ ይፋ ያደረጉት። ጠቅላይ ሚኒስትሩ ዛሬ ረቡዕ በተካሄደ ስብሰባ ላይ ሲናገሩ እርምጃው የተወሰደው በብሔራዊ ደህንነት ጉዳይ የተነሳ መሆኑንና ሩሲያም ባላት የተንኳሽነት ጠባይ ነው ብለዋል። ባለፈው ወር ዩክራይን የሩሲያ አውሮፕላኖች አገሯ ላይ እንዳያርፉ አግዳ የነበረ ሲሆን ሩሲያ ግን የዩክራይን አውሮፕላኖች በክልሏ እንዲበሩ መፍቀዷ አይዘነጋም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና ጀመርን። እንዳደመጣችሁት መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮች ምላሽ ለመስጠት ዝግጁ መሆናቸውን የዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ አስታወቁ። ዛሬ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ በኢትዮጵያ ዩናይትድ ስቴትስ አምባሳደር ፓትሪሻ ሀስላክ እየተጠናቀቀ ባለው የአውሮፓውያን 2015 ዓ ም የ128 ሚሊዮን ዶላር አገራቸው ድጋፍ ማድረጓን አስታውቀዋል። ለኢትዮጵያ የሴፍቲኔት ፕሮግራምም አገራቸው በየአመቱ 100 ሚሊዮን ዶላር እየሰጠች መሆኑን ነው ያስታወሱት። አምባሳደሯን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ያነጋገረው ዘጋቢያችን እስክንድር ፍሬው ተከታዩን አስተላልፈዋል።
የበልግ ዝናብ መጥፋት ከክረምቱ የኤልኒኖ ክስተት ጋር ተዳምሮ የተለያዩ የኢትዮጵያ አካባቢዎችን ለድርቅ አጋልጧል። ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥርም 8.2 ሚሊዮን ደርሷል። ለድርቅ አደጋ ለተጋለጡት ዜጎች ድጋፍ እያደረጉ ከሚገኙ ዓለም አቀፍ አጋሮች ዋነኛዋ ዩናይትድ ስቴትስም ከተለዋዋጭ ሁኔታዎች ጋር በመራመድ አስቸኳይ ድጋፍ እያደረገች መሆኑን ትገልጻለች። ዛሬ በአዲስ አበባው ኤምባሲ ያነጋገርኳቸው በኢትዮጵያ የሀገሪቱ አምባሳደር ፓትሪሺያ ሀስላክ ይህንኑ አብራርተዋል።
The US government is providing currently 128 million in emergency food assistance for Ethiopians in 2015.
የዩናይትድ ስቴትስ መንግስት በ2015 በዚህ አመት ማለት ነው ለኢትዮጵያውያን የ128 ሚሊዮን ዶላር ያስቸኳይ ጊዜ ድጋፍ እያደረገ ነው። ይህ ደግሞ የተከለሰው የሰብአዊ ድጋፍ ሰነድ ባለፈው ነሐሴ ይፋ ከመሆኑ በፊት የተደረገውን የ42.7 ሚሊዮን ዶላር እንደዚሁም ከኢትዮጵያ መንግስት ለቀረበው አዲስ ጥያቄ ምላሽ ለመስጠት የተደረገውን 85.7 ሚሊዮን ዶላር ይጨምራል።
ሀገራቸው በአሁኑ ጊዜ ለ3.9 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያደረገች መሆኑን አምባሳደሩ አስተውሰዋል። ቁጥሩ እዚህ የደረሰው ከጥር 2015 ጀምሮ በ2.4 ሚሊዮን በማደግ እንደሆነም ተናግረዋል። ዩናይትድ ስቴትስ በየአመቱ 100 ሚሊዮን ዶላር ለኢትዮጵያ የሴፍቲኔት ፕሮግራም እየሰጠች እንደሆነም ገልጸዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ ዓለም አቀፉ ድጋፍ መጨመሩ አስፈላጊ እንደሆነ ግንዛቤ መያዛቸው ተገልጿል። ይህንን ሐሳብ እንደሚጋሩ የገለጹት አሜሪካዊቷ አምባሳደርም ድጋፉ ይጨምር ዘንድ መንግስት ይፋ የሚያደርገውን የእርዳታ ፈላጊዎች ቁጥር የሚያሳይ የተከለሰ ሰነድ እንደሚጠብቁ አስረድተዋል።
We anticipate that the HRD, the humanitarian requirements document, when it comes out in December will reflect a larger number of people that are in need.
HRD የሚባለው የሰብአዊ እርዳታ ሰነድ የፊታችን ታህሳስ በኢትዮጵያ መንግስት ይፋ ሲደረግ ያስቸኳይ ጊዜ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩን እንደሚያንጸባርቅ እንጠብቃለን። በመሆኑም ለዚህ ምላሽ መስጠት አለብን። እርሳቸው ማለትም የተባበሩት መንግስታት ድርጅት ያስቸኳይ ጊዜ ድጋፍ አስተባባሪ የተናገሩት ስለዚሁ ነው። እኔም እየተናገርኩ ያለሁት ስለዚሁ ነው። እርዳታ የሚያስፈልጋቸው ሰዎች ቁጥር ስንት እንደሚደርስ ትክክለኛ ቁጥሩን ልነግርህ አልችልም፣ ምክንያቱም መንግስት ገና ይፋ አላደረገውም። ያኔ ይፋ ሲያደርጉ ምላሽ እንሰጣለን። ነገር ግን ካለው የድርቅ ሁኔታ አንጻር ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር እንደሚጨምር እንጠብቃለን።
በታህሳስ ወር ይፋ በሚደረገው ሰነድ ያስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 15 ሚሊዮን ሊደርስ እንደሚችል የሚጠቁሙ አንዳንድ ሪፖርቶች እየወጡ ነው። ቁጥሩን በተመለከተ የመንግስትን ሰነድ መጠበቅ እንደሚመርጡ የገለጹት አምባሳደሯ ድጋፍ ማድረጋቸውን እንደሚቀጥሉ ግን አመልክተዋል። በተለያዩ የዓለም አካባቢዎች እርዳታ የሚያስፈልጋቸው ሰዎች ቁጥር ቢጨምርም ለኢትዮጵያ ላለው ሁኔታ ምላሽ ለመስጠት አገራቸውም ሆነች ሌሎች አጋሮች ዝግጁ መሆናቸውን ነው የተናገሩት። ለዚህ መሳካት ግን የኢትዮጵያ መንግስት የእርዳታ ፈላጊዎቹን ቁጥር በጊዜ ማሳወቁ ጠቃሚ እንደሆነ ተናግረዋል።
We the US government, the other donors and the UN stand ready to try to meet those needs. Now I will point out there are a lot of needs out there in the world right now.
እኛ የዩናይትድ ስቴትስ መንግስት ሌሎች ለጋሾችና የተባበሩት መንግስታት ድርጅት እነዚህን ፍላጎቶች ለማሟላት ዝግጁ ነን። ባለም የተለያዩ አካባቢዎች ድጋፍ የሚፈልጉ ሰዎች ለመጠቆም እፈልጋለሁ። ስለዚህ የተከለሰውን የእርዳታ ፈላጊዎች ቁጥር የሚያሳይ ሰነድ በጊዜ ይፋ ማድረግ እጅግ አስፈላጊ ነው። ስደተኞች ባሉባቸው የዓለም አካባቢዎች ፍላጎቶች አሉ። በደቡብ ሱዳንም የእርዳታ ፍላጎት አለ። ስለዚህም ለፍላጎቶቹ በጊዜ ምላሽ መስጠት ጥያቄዎቹ በጊዜ ይፋ መደረጋቸውን ይጠይቃል። ሁላችንም ምላሽ እንድንሰጥ ምክንያቱም ቀደም ሲል እንደገለጽኩት ገንዘቡን ለማግኘትና ምግቡን ሀገር ውስጥ ለማስገባት ረዘም ያለ ጊዜ ይጠይቃልና።
በኢትዮጵያና በሌሎችም የአፍሪካ ቀንድ ሀገራት የተከሰተው ድርቅ እጅግ አስከፊ መሆኑን ያስታወሱት አምባሳደሯ ምላሽ ከመስጠት አንጻር ከመንግስት ጋር እያደረጉ ስላሉት ቅንጅት ማብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዕለቱን አብይ ርዕስ ነበር አድማጮች የተከታተላችሁት። የመጽሔቱን የትንታኔ ርዕሶችን ዘልቃለን። የዞን 9 አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ላደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። ትናንት ማውሻ ላይ የተቀበሉትን ይህን ሽልማት ለዞን 9 አምደኞች የሰጠው ዋና መስሪያ ቤቱን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን 9 አባላትና ሌሎች 3 ጋዜጠኞች ኋላ ላይ ከተወነጀሉበት ክስ ነጻ ተብለው ቢለቀቁም ህዝብን በማነሳሳት በሚል ጭምር በጸረ ሽብር ህጉ በኢትዮጵያ መንግስት ክስ ተመስርቶባቸው ለእስር መብቃታቸውንና እንግልትም የተፈጸመባቸው መሆኑን የተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች በጊዜው ዘግበዋል። ከዞን 9 አምደኞች አንዷ ሶሊያና ሽመልስ በዚህ በዋሽንግተን ዲሲ ትገኛለች። ህገ መንግስታዊ መብቶች እንዲከበሩ ዞን 9ኞች እስከዛሬ ድረስ እየሰሩ ያሉበት ጉዳይ ነው ትላለች። ትናንት ማታ ከስነ ስርዓቱ በኋላ ሳሌም ሰለሞን አነጋግራታለች።
ትናንት ምሽት የዞን 9 ጸሐፊዎች የመናገር ነጻነት በኢትዮጵያ እንዲከበር በመስራታቸው ከመላ አፍሪካ ተመርጠው ለዓለም አቀፍ ሽልማት በቅተዋል። ሽልማቱን ያበረከተው በኒውዮርክ የሚገኘው የዓለም አቀፍ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን 9 ጸሐፊዎች በጸረ ሽብር ህጉ ህዝብን በማነሳሳት በኢትዮጵያ መንግስት ክስ ተመስርቶባቸው መታሰራቸውንና መንገላታታቸውን የተለያዩ የመብት ድርጅቶች ሲያሳስቡ ቆይተዋል። በቅርቡ የኢትዮጵያ መንግስት በዞን 9 ጸሐፊዎችና በ3 ጋዜጠኞች ላይ የተመሰረተውን ክስ አቋርጦ ከወኒ ቤት ለቋል። የዞን 9 አባሏ ወይዘሪት ሶሊያና ሽመልስ ጸሐፊዎቹ በዌብሳይታቸው ህገ መንግስታዊ መብቶች እንዲከበሩ እስከዛሬ እየሰሩበት ያለ ጉዳይ መሆኑን ትገልጻለች። ትናንትና ማታ ከስነ ስርዓቱ በኋላ አነጋግሬያት ነበር። ስለ ዝግጅቱ እንዲህ ብላለች።
የሽልማት አስተጣጥ ስነ ስርዓት ነው የተካሄደ ያለው። በኒውዮርክ ከተማ የሚካሄድ በየአመቱ የዓለም አቀፍ ጋዜጠኞች ሽልማት ነው። የዓለም አቀፍ ጋዜጠኞች መብት ጥበቃ ተቋም የሆነው ሲፒጂ የሚያዘጋጀው ማለት ነው። ስለዚህ 2015 ዓ.ም ከአፍሪካ ተሸላሚ የነበረው የዞን 9 የጦማሪያን ቡድን ነው እና ዛሬ ሽልማቱ ተከናውኗል። ሽልማቱን ወስደናል። ከኛ ውጭ ደግሞ ከሶሪያ፣ ከፓራጓይ እና ከማሌዥያ የመጡ ሌሎች ጋዜጠኞችም ሽልማቱን ወስደዋል። ማለት ዛሬ ምሽት ነው የተከናወነ።
አዎ፣ እናንተን ወክሎ ወደ አሜሪካ ለመምጣት እየተዘጋጀ እያለ የቀረ ከእናንተ?
አዎ፣ ዘላለም ነበረ። ዘላለም ያው ከዚህ በፊትም ከሲፒጄ ሽልማት በፊትም ደግሞ ሪፖርተር ዊዛውት ቦርደርስ ዓለም አቀፉ የድንበር የለሽ ጋዜጠኞች ድርጅት የሰጠን ሌላ አንድ ሽልማት ነበረ። እሱ ሽልማት ከፈረንሳይ ለመውሰድ ወደ አየር ማረፊያ በቀናበት ወቅት ያው ከአየር ማረፊያ ሰዎች ኢሚግሬሽን ላይ ከሀገር መውጣት አትችልም ብለው ፓስፖርቱን ወስደውበታል። ስለዚህ በዛ የተነሳ ወደዚህኛው ጉዞ ሊመጣ እንደማይችል ጋር እንዳለን ተናግረን ነበር። ያው በዛው ስጋታችን እውነት ሆኗል ማለት ነው፣ ሊመጣ አልቻለም። ስለዚህ የተገኘ ነው እንዳጋጣሚ ሆኖ አሜሪካ ነገር ያለ ነው። እኔና ሌላኛው የቡድናችን አባል እንዳልካቸው ኃይለ ሚካኤል ነን።
ይሄኛው ሽልማታውም ሰንሰርሺፕ ያላቸውን መንግስቶች ምን አይነት መልእክት ነው የሚልከው ብለሽ ታስባለሽ?
ሽልማቱ በዋናነት ያው ሌሎች ዓለም ላይ ያለን ሰዎች እያየን ነው የሚሆነውን እየተደረገ ያለውን ነገርና ብሎ ለማለት ይጠቅማል ለመንግስታት፣ ለተሸላሚዎች ወይም ደግሞ ሸላሚን ባይሆኑ ደግሞ ይህንን ጉዳይ ለሚከታተሉ ሰዎች አስተን በነጻነት የመግለጽ መብትና በአጠቃላይ ነጻነት ለሚያሳስባቸው ሰዎች ደግሞ ሶሊዳሪቲ ነው፣ አጋርነትን ያሳያል፣ ያበረታታል። ሌሎች ሰዎች እየተከታተሉ እንደሆነ ይህንን ነገር እያዳመጡ እያዩ እንደሆነና አገር ውስጥ የሚደረግ ነገር ለምናስበው ነገር ውጭም ይገኝ እንደሚችል ሌሎች ሰዎች የሚያውቁት እንደሚችሉ እና መደበቅ የማይቻል ነው የሚያሳየው።
አዎ፣ እንደገና ደግሞ በእስር ቤት ውስጥ መግባት ብቻ ሳይሆን ሰዎች ማስፈራራት አለ። ልክ እንደምናየው ደግሞ አሁን ፓስፖርታቸውን ቀምተው ወደ ሌላ ሀገር እንደማይሄዱ እያደረጉ ነው። እና ለእንደሱ አይነቱስ አሰራር ምን አይነት እመለክታለሽ?
ያው እንግዲህ አሰራሩ ምንድን ነው የሚሆነው? ያው አንድ ነገርም በጣም አጠንክሮ በያዙት ቁጥር የሚያገኘውም ትኩረት እየጨመረ ይመጣል እና ለመንግስትም ቢሆን ይህንን ጉዳዩን ይሄን ያህል በጣም አክርረው መያዛቸው ብዙም እየጠቀመ ነው ብዬ አላምንም። የመንቀሳቀስ መብት በመብት ደረጃ በአንቀጽ 32 በህገ መንግስቱ የተቀመጠ መብት ነው። ዜጎች መንቀሳቀስ መብት አላቸው በህግ ገደብ እስካልተቀመጠባቸው ድረስ። በህግ ገደብ የተቀመጠበት የዞን 9 አባል አንደኛው ጦማሪ ጓደኛችን በፍቃዱ ብቻ ነው። ከዛ ውጭ ሌሎች መንቀሳቀስ ይችላሉ፣ በየትኛውም ቦታ ላይ መገኘት ይችላሉ። አንደኛው ነገር እሱ ነው። ሌላኛው ግን ከዛ በተጨማሪ ፖለቲካ ውሳኔ ከሆነም እንዲህ አይነት የፖለቲካ ውሳኔም መንግስት ዜጎች ከሀገር እንዳወጡ በመከልከል የሚጠቀመው ነገር ያለ አይመስለኝም። ሁሌ እንደምንለው ህገ መንግስት ይከበር ነው መልእክቱ።
አሁን ከውጭም ሆነ ከአገር ውስጥ ሆኖም ለኢትዮጵያ መንግስትም ሆነ ለሌሎች መንግስቶች ምን አይነት ጥሪ ልታቀርቡላቸው?
ህገ መንግስት ይከበር፣ ህገ መንግስት ይከበር። ቀላል ነው። በተለይ የኢትዮጵያ አይነት ሀገራት ጠንካራ ህግና ጥሩ ህገ መንግስት ያላቸው ሀገራት ናቸው። ህጉንና ህገ መንግስቱን ማክበር፣ በጣም በማክበር በቀላሉ እነዚህ አይነት ጉዳዮችን አጀንዳ እንዳይሆኑ ማድረግ ይቻላል። ስለዚህ ህገ መንግስቱ ቢከበር ሀሳብ በነጻነት የመግለጽ መብት ይከበራል፣ የመንቀሳቀስ መብት ይከበራል፣ የተለያዩ በሁሉም ህገ መንግስት የተሰጡ መብቶች ይከበራሉ እና ህገ መንግስቱን ማክበር በጣም ቀላሉ እንደዚህ አይነት ችግሮች መፍቻ መንገድ ነው ብለን ነው እናምን።
እንኳን ደስ አላችሁ። የመጨረሻ መልእክት ልታስተላልፊ በዚህ እድል አሁን እሰጥሻለሁ።
እሺ፣ አመሰግናለሁ። በእርግጥ ነው ሰዎች፣ ሌሎች ሰዎች፣ ዓለም አቀፍ ተቋማት ይህንን ነገር አይተው ራሱ ጥሩ ነበር ብሎ እውቅና ሲሰጡ ደስ ይላል። ግን ይሄ የእኛ ብቻ አይደለም፣ ሁሉም ያገባኛል ብሎ ባገኘው እድል ሁላ ሀሳቡን ሲገልጽ የነበረ ሰዎች ሁላ ሽልማት ነው የሚሆነው እና እውቅናው ለሁሉም ለነሱ ነው፣ ለዘጠኝ ብቻ አይደለም። ያው የሀገር ቤት ያሉ ጓደኞቻችን 1 ዓመት ከ6 ወር 18 ወራት በከፍተኛ ችግር ውስጥ አልፈዋል እና እነሱ በዛ ችግር ውስጥ አልፈው እዚህ መገኘት ባለመቻላቸው በጣም አዝነናል። በዛው መጠንም ደግሞ የተሸለምነው በጭቆና ምክንያት መሆኑ በጣም አዝነናል። ግን በተቃራኒው ደግሞ እንዲያት እውቅና በማግኘታችን በጣም ደስ ብሎናል እና እውቅና ለሰጡን ለሁሉም እናመሰግናለን። ሀሳባቸውን በነጻነት ለመግለጽ ሙከራ ሲያደርጉ ለነበሩ ሁላ ደግሞ እና ያገባናል ላሉ ይሄ ለኛ ብቻ ሳይሆን ለእናንተም ነው የምለው።
እሺ፣ አመሰግናለሁ ሶሊያና።
አመሰግናለሁ።
ዛሬ የዓለማችን የመጨረሻዎቹ አዳጊ ሀገሮች ለሚቀጥሉት 15 ዓመታት ድህነትን ከምድረገጽ ፈጽሞ ለማጥፋት በሚደረገው ፍልሚያ ወሳኝ የትግሉ መድረክ እንደሚሆኑ ተገልጧል። ሽንፈቱም ሆነ ድሉ የሚታየው በእነዚህ አገሮች እንደሚሆን ታውቋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝር ዘገባውን ያቀርባል።
በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ወይንም በእንግሊዝኛ አጠራሩ ዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ ኤንድ ዴቨሎፕመንት አንክታድ በየዓመቱ በዓለማችን የሚገኙ የመጨረሻ አዳጊ አገሮችን ምጣኔ ሀብታዊ ይዞታ ዘገባ ይፋ ያደርጋል። ዛሬም የ2015ን የመጨረሻዎቹ አዳጊ አገሮች ዘገባን አውጥቷል። ዘገባው በመግቢያው እንዳመለከተው ለተከታዮቹ 15 ዓመታት ለዘላቂ ልማት የታለመው ግብ በልማት አጀንዳ አዲስ አቅጣጫን ያስቀመጠና በአስተሳሰቡም ከዚህ ቀደሙ በእጅጉ የተለየ ነው ይላል። ለመጀመሪያ ጊዜም በጋራ ስምምነት የተደረሰባቸው ዓለም አቀፋዊ የልማት ግቦች ተደርድረዋል። እነዚህ የልማት ግቦች ተከታታይነት ወይንም ቀጣይነት ያላቸውና ሁሉን አቀፍ ሂደት ያላቸው ይሆናሉ። በተለይም በዓለማችን በሚገኙ የመጨረሻዎቹ አዳጊ አገሮች ተፈጻሚ እንደሚሆኑም ይናገራል። ይህ ቀደም ካለው የሚሌኒየሙ የልማት ግቦች እንዴት እንደሚለይም ባንክታድ የአፍሪካ ክፍል የመጨረሻዎቹ አዳጊ አገሮች ልዩ ፕሮግራም ዲሬክተር ዶክተር ተስፋቸው ታፈረ ገልጸዋል።
For MDG it was all proportion like reducing poverty by half between 1990 and 2000.
በሚሊየንሙ የልማት ግቦች ሁሉም የድህነት መገለጫዎችን በተወሰነ መጠን መቀነስ ነበር። ለምሳሌ እንደ አውሮፓ ዘመን አቆጣጠር ከ1990 እስከ 2015 ዓመተ ምህረት ባሉት ዓመታት ውስጥ ድህነትን በግማሽ መቀነስ፣ የሕፃናትን ሞት ደግሞ በሁለት ሶስተኛ መቀነስ የመሳሰሉት ነበሩ። አሁን ግን በዚህ በተያዘው የተከታታይ ልማት ግቦች ድህነትን ፈጽሞ ማጥፋት ወይንም ማስወገድ ነው፣ ወይም የሕፃናትን ሞት ሊያስከትሉ የሚችሉ በሽታዎችን ማስወገድ ነው። እና ግቦቹን በተመለከተ እጅግ ከፍ ያለ ኢላማ ተቀምጧል። ታዲያ ከፍ ያለ ኢላማ ሲቀመጥ ደግሞ በተመሳሳይ ሁኔታ ተመጣጣኝ ፖሊሲዎችን መንደፍና ምላሽ መስጠትም ያስፈልጋል።
ታዲያ በሚቀጥሉት 15 ዓመታት ድህነትን ከምድር ገጽ ፈጽሞ ለማጥፋት በሚደረገው ትግል ዋና የትግሉ አውድማ የሚሆኑት እነዚህ በአፍሪካና በእስያ የሚገኙ የመጨረሻዎቹ አዳጊ ሀገሮች ናቸው ይላሉ ዶክተር ተስፋቸው። ከዚያ ደግሞ ገጠሩ ዋናው የሚተኮርበት የፍልሚያ መድረክ እንደሆነም ያስረዳሉ።
Therefore, in meeting the SDGs, the battleground and the challenge will be in the LDCs, especially in rural areas.
ስለሆነም በተከታታይ ልማት ግቦችን ለመምታት ፈተናው የሚበዛውና ዋናው ፍልሚያ የሚካሄደው በመጨረሻዎቹ አዳጊ ሀገሮች ውስጥ በተለይም በገጠር ቀበሌዎች ይሆናል። በተጨማሪም የመሰረተ ልማት ክፍተት የሚታየውና ተጨማሪ የመዋለ ንዋይ ፍሰት የሚያስፈልገውም እዚያ ላይ ነው። ለምሳሌ በገጠር የሚገኘው የድህነት መጠን በከተማ ከሚገኘው በእጥፍ ይጨምራል። በሌላ በኩል ግን መገንዘብ የሚያስፈልገው እነዚህ አዳጊ ሀገሮች ውስጥ እንደ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ የመሳሰሉት ጥቂት ሀገሮች በገጠር ድህነትን ለመቀነስ ከፍ ያለ ሥራ አከናውነዋል።
ከነዚህ ደሃ ሀገሮች በአብዛኛዎቹ በቀን ከአንድ የአሜሪካ ዶላር በታች በሆነ ገቢ የሚኖሩ ሰዎች ብዛት ከህዝባቸው ቁጥር ከሰላሳ በመቶ በላይ እንደሚሆን ዶክተር ተስፋቸው ዘገባውንና ሌሎችንም ጥናቶችን በመጥቀስ ይናገራሉ። በአንዳንዶቹም ከስልሳ ከሰባ ወይንም ከሰማንያና ከዘጠና በመቶ የማያንሰው ህዝብ በዚህ አይነት የድህነት አረንቋ ተዘፍቆ እንዳለም ይተነትናሉ። ስለሆነም በእነዚህ በሚቀጥሉት ዓመታት ውስጥ ድህነትን ለማጥፋት ከተፈለገ በድሃ አገሮች ገጠሮች ያለውን የግብርና ሥራ ከመሠረቱ የሚለወጥበትንና መዋቅራዊ ለውጥ የሚደረግበትን ብልሃት መቀየስ አስፈላጊ መሆኑን ይኸው ያንታድ ዘገባ ያብራራል። ይህም በገጠር የሚገኘውንና በግብርና ሥራ ላይ የተሰማራውን ሕዝብ በፍላጎቱና በወደደው መንገድ ከግብርና ሥራ ውጪ ገቢ የሚያስገኙ ሥራዎች እንዲፈጥር መታገዝ እንዳለበት ዶክተር ተስፋቸው ታፈረ ያስረዳሉ። በመጨረሻም የዘገባው ዋና መልእክት ነው ያሉትን እንዲህ አቅርበውታል።
So the bottom line is that we talk about the balance between urban and rural development when you talk about national economic development.
እናም ስለ አንድ ብሔራዊ የምጣኔ ሀብት ልማት ስንነጋገር ዋናው ቁም ነገር በገጠሩና በከተማው ልማት መካከል ስላለው ሚዛን ነው። ነገር ግን በከተማው ውስጥም የግብርናውን ዘርፍ ከፍ ማድረግና ምርታማነትን በመጨመር እንዲሁም ከዚያ ውጭ ባለው የኢኮኖሚ ዘርፍ መካከል ያለውን ሚዛን መጠበቅ ይጠይቃል። የዚያን ጊዜ ነው ትክክለኛ የመዋቅር ለውጥ ማግኘት የሚቻለው። የዚህ ዘገባ መልእክትም ይሆነውና
የዓለማችን የመጨረሻዎቹ ደሃ ሀገሮች የሚባሉት በጠቅላላ 48 ሀገሮች ሲሆኑ አብዛኛዎቹ የሚገኙት በአፍሪካ አህጉር ነው። ከነዚህም አንዷ ኢትዮጵያ ናት። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻው የመጽሔቱ ርዕስ ላይ ደርሰናል። በሶስት የአፍሪቃ ሀገሮች ጉብኝት ለማድረግ የተነሱት የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ናይሮቢ ገብተዋል። በዚህ የአፍሪካ ጉብኝታቸው አቡኑ ከኬንያ ሌላ ዩጋንዳና ማዕከላዊ አፍሪካ ሪፐብሊክንም ይጎበኛሉ። ጄፍ ክለስተር ከናይሮቢ፣ ክሪስስታይን ከባንጊ፣ ማሪሳ ማልቴን ከዋሽንግተን ዲሲ ያጠናቀሯቸው ዘገባዎች አሉ። ሰለሞን አባተ እንደሚከተለው አቀናጅተው አዘጋጅቷቸዋል።
አባ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን የኬንያ ርዕሰ ከተማይቱ ናይሮቢ ጆሞ ኬንያታ ዓለም አቀፍ አይሮፕላን ጣቢያ ሲደርሱ የመንግስቱ ከፍተኛ ባለስልጣናት ታዋቂ ሰዎችና ምዕመናን ተቀብለዋቸዋል። በኬንያ ብሔራዊ ቤተ መንግስት በተዘጋጀ ስነ ስርዓት ላይ አቡኑ ከፕሬዚዳንት ኡሁሩ ኬንያታና ከዲፕሎማቶች ጋር ተገናኝተዋል። በነገ ሐሙስ መርሃ ግብር በሰፈረው መሰረት አቡነ ፍራንሲስ ናይሮቢ በሚገኘው የቫቲካን ዲፕሎማሲያዊ ሚስዮን ውስጥ የብዙ ሃይማኖቶች አባቶችና ምዕመናን የሚገኙበትን የጸሎት ስነ ስርዓት የሚመሩ ሲሆን በናይሮቢ ዩኒቨርሲቲም ተገኝተው እንዲሁ ጸሎትና አምልኮ እንደሚያደርጉ ተገልጿል። አባ ፍራንሲስ ከተለያዩ ሃይማኖት መሪዎች ጋር ያደርጉታል በተባለ ውይይት ኬንያ ውስጥ ለሚስተዋለው የእምነቶች ቡድኖች መቆራቆስ የቆየ ታሪክ መፍትሄ ለመሻት ይመክራሉ ተብሏል። ከነገ በስቲያ አርብ በናይሮቢ አነስተኛ ገቢ ካላቸው ነዋሪዎች ጎስቋላ መንደሮች አንዱ በሆነው በካንጌሚ ተገኝተው ይጎበኛሉ። በዚህ ጉብኝታቸው አቡኑ ላጡና ለተቸገሩ ያላቸውን ወዳጅነትና ወገንተኛነት በድጋሚ ያረጋግጣሉ ተብሏል። በዚያው የአርብ ፕሮግራማቸው ካሳራኒ ስታዲየም ተሰብስበው የሚጠብቋቸውን ወጣቶች እንደሚያገኙና እንደሚባርኩም ታውቋል። አቡኑ በዩጋንዳ በሚያደርጉት ጉብኝት በክርስቲያን ሰማዕታት ቤተ መቅደስ እንደሚገኙ፣ በመጨረሻው የማዕከላዊ አፍሪካ ሪፐብሊክ ቆይታቸው ወቅት ደግሞ በአንድ መስጂድ እንደሚገኙና የስደተኞች መጠለያ ሰፈርም እንደሚጎበኙ ተገልጿል። አቡነ ፍራንሲስ በዚህ የአፍሪካ ጉብኝታቸው ወቅት ትኩረት ሰጥተው ከሚናገሩባቸው ጉዳዮች አንዱ የአየር ንብረት ለውጥ እንደሚሆን ተነግሯል። አሁን እየታዩ ባሉ የተፈጥሯችን አካባቢ መዘበራር ክስተቶችና በሚነጫነጨው የአየር ጠባይ እጅግ አብዝተውና ሚዛናዊ ባልሆነ ሁኔታ እየተጎዱ ያሉት በልማት እጅግ ባልገፉት ሀገሮችና ማኅበረሰቦች መሆናቸውን በመጥቀስ አባ ፍራንሲስ ቀደም ሲልም ሲወተውቱ ቆይተዋል። አቡነ ፍራንሲስ በአፍሪካ ጉብኝታቸው ወቅት እንዲያነሱልኝና ትኩረት ሰጥተው እንዲነጋገሩልኝ እፈልጋለሁ ያላቸውን የስጋቶቹን ዝርዝር እንደላከላቸው ሂዩማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን አስታውቋል። አቡኑ የሰብአዊ መብቶች ረገጣ ችግሮችን ጉዳይ በሦስቱም ሀገሮች ውስጥ እንዲያነሱ ቡድኑ ጠይቋል። በተለይ ኬንያ ውስጥ ጨርሶ ያልታዩና መፍትሄም ሊሰጣቸው ወይም ለመስጠት ጥረት ያልተደረገባቸው ያላቸውን የሁከትን፣ ለፖለቲካ ጉዳዮች የጎሳን ማንነት መጠቀምን፣ በጸጥታ ኃይሎች እንደሚፈጸሙ የጠቆማቸውን ወንጀሎች አስረድቷል። እንዲህ አይነቶቹ ሁኔታዎች የቀበሯቸው ቁርሾች የዛሬ 7 ዓመት ለተፈጠሩት ከሺህ በላይ ሕይወት ለጠፋባቸውና በመቶዎች የሚቆጠር ሰው ለተፈናቀለባቸው የድኅረ ምርጫ ሁከቶች ሰበብ መሆናቸውንም ሂዩማን ራይትስ ዋች አመልክቷል። ኬንያ ውስጥ በሶማሌ ጎሳ አባላት ላይ እየተፈጸመ ነው ያለውን ማግለልና ማሸማቀቅም አቡነ ፍራንሲስ አንስተው እንዲመክሩ ሂዩማን ራይትስ ዋች ጠይቋል። ይህ የማግለልና የማሸማቀቅ እርምጃ የኬንያ የጸጥታ ኃይሎች እየፈጸሟቸው ናቸው እስካላቸው የኃይል ጥቃቶች መዝለቁንም ቡድኑ በማከል ጠቅሷል። በሃይማኖት መሪዎች አነሳሽነት በህዳጣን የጾታና የጾታ ግንኙነቶች ሰዎች ላይ እየተፈጸመ ያለውን ጥቃትም አቡኑ እንዲያወግዙ የመብቶች ተሟጋቹ ቡድን አሳስቧል። እንደ ወሊድ መከላከልን ወይም መቆጣጠርን በመሳሰሉ በተለይ በሴቶችና በልጃገረዶች ላይ ብርቱ አሉታዊ ጫና ባላቸው ጉዳዮች ላይ ቤተ ክርስቲያኒቱ ያላትን ፖሊሲም አቡነ ፍራንሲስ እንዲፈትሹ ሂዩማን ራይትስ ዋች ጠይቋል። አቡኑ ጽንስን ላቋረጡ ሴቶች የሰጡትን ምሕረትና በረከት አሁንም እንዲያጸኑ ኤችአይቪ በደማቸው ውስጥ የሚገኝ ሴቶችን አግኝተው እንዲያናግሩና ከማኅበረሰብ ጤና ባለሙያዎች ጋርም ስለ ተዋልዶ ጤና እንዲመካከሩ ቡድኑ በደብዳቤው ጠይቋቸዋል። አቡነ ፍራንሲስ በአምስት ቀኑ የአፍሪካ ጉብኝታቸው ማብቂያ ዕለት የፊታችን እሁድ ላለፉት 2 ዓመታት በሁከትና በግጭቶች እየታመሰች ወዳለችው ማዕከላዊ አፍሪካ ሪፐብሊክ ይጓዛሉ። የአቡኑ የአፍሪካ ጉብኝት ዓለም አቀፉ ሽብር ፈጠራ ብርቱ ስጋት በደቀነበት ጊዜ ነው እየተካሄደ ያለው።
Sararan Gabina VOA
Shirin Gabina
Belashangul 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 Degabina Degabina Belashangul
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል።
ሰላም ለወጣት አድማጮች በሙሉ፣ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ እባላለሁኝ። እዚህ ቮይስ ኦፍ አሜሪካ ወደ 30 ዓመት በላይ የሰራው ሰው ነኝ። አማርኛን ከጀመሩት አንዱ ነኝ። ዛሬ የአፍሪካ ዲቪዥን የአጠቃላይ አፍሪካ ዲቪዥን 16 ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ ተሾም ያለው ጋቢና ቪኦኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርስቱ ራሱ በጣም ደስ ነው ያለኝ። ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ የማግኛ የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረው እና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ እንግዲህ መሳፈር ነው።
ጋቢና ቪኦኤ ግቡ፣ ተሳፈሩ። ዝግጅቱ የእናንተው የወጣቶች ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
አድማጮች፣ ስርጭታችን ሁለተኛውን አጋማሽ ዘልቋል። አሁን በየሳምንቱ በዚህ ሰዓት እየተዘጋጀ የሚቀርበው ኢትዮጵያውያን በአሜሪካ አሁን ኢትዮጵያውያን በአሜሪካ ነው ዝግጅቱ። አዘጋጁ እዚሁ አጠገቤ ያለው አዲሱ አበበ ነው። አዲሱ አበበ እጅ ከምን
ምናለክ። ባለፈው 15 ቀን አድማጮችን ቶሮንቶ ካናዳ ከሚገኘው ከቢቂላ የሽልማት ድርጅት ጋር አስተዋውቄ ነበር። ፕሬዚዳንቱ አቶ ተሰማ ሙሉጌታ በቃለ ምልልሱ እንደገለጡት ሽልማት የሚገባቸው መሸለም፣ እውቅና የሚገባቸው ማስተዋወቅ ነው ዋና ትኩረቱ እና ልክ እንደ ሲድ ነበር ያሉኝ። እንደ ሲድ ሲሉኝ እኔ ደግሞ ይህን ጠየኳቸው። ሲድ ሲመሰረት ለሀገርና ለወገን አስተዋጽኦ ያደረጉ ሰዎች እንዳይረሱ በሽልማት መልክ ለማስታወስ ብሎ ነው። እናንተን ያነሳሳች ቢቂላስ የተባለበት ምክንያት ደግሞ ምን እንደሆነ አብረው ቢገልጡልኝ።
ሲድ አክቹዋሊ መኖሩን አብዛኞቻችን በዚህ ኮሚቴ ውስጥ አሁን የቦርድ አባላቶች አምስት አሉ። ይህን የሚያውቁ ሰዎች ብዙዎቻችን አልነበርንም። ስለ ሲድ እንደውም እውቀቱም አልነበረንም አብዛኛውን።
ፕሮግራሙ ከተላለፈ በኋላ ታዲያ የሲዱ አቶ አክሊሉ ደምሴ ደወሉና ገና ሳይቋቋም ጀምሮ ገዛ ምክር ሰጠን። ከተቋቋመም በኋላ ከአመራሩ ጋር ተገናኝተን ስናበቃ እንዴት ነው ስለ ሲድ አናውቅም ማለታቸው ሲሉ ይህንኑ ለአቶ ተሰማ ገለጽኩ። እሳቸውም ተገቢውን መልስ ሰጥተዋል። ከይቅርታ ጋር ከእርሳቸው መልስ ተነስተን ወደ ዛሬ ሁለተኛና የመጨረሻ ክፍል ውይይት እናልፋለን።
ከጥያቄ እንደገና ልነሳና ሲድ ካወቅን በኋላ በጣም ደስ ብሎን ከእነሱ ምን ልምድ ልንማር እንችላለን በሚል ጠይቀናቸው ብዙ ረድተውናል ስንቋቋም እና እንደውም በቂላን አዋርድ ላውንች ስናደርግ ከእነሱ ተወካያቸው እንደመጥተው በላውንቺንግ ስብሰባችን ላይ ቶሮንቶ ተገኝተው የእነሱ ተወካይ እርዳታቸውን አድርገውልናል እና በዛ በጣም እናመሰግናለን።
ያን ከታረመ በቃ ወደሚቀጥለው ወደ ዛሬው ሄዳለሁ።
በጣም እንጂ ትክክል ነው። ያንን እርዳታቸውን በመጀመሪያ አግኝተናል እና ጊዜ ወስጄ ያንን ዝርዝር ባለማድረጌ በጣም አዝናለሁ።
መልካም። ያንን በርማት መልክ ወስደን ወደ ዛሬው ቢቂላ የሚለው ስም እንዴት ተመረጠ ወደሚለው መልሶ ልሄዳ።
ትክክል ነው። እግዚአብሔር ይስጥልኝ። እሺ፣
ወደዛ ልመለስና ምንድን ነው ቢቂላ በጣም በእውነቱ ከሀገራችን ውጪ ከኢትዮጵያውያን የበለጠ በጣም የታወቀ ሰው ነው። እኛ ያን ያህል ክብርና ቦታ ሳንሰጠው ወይም ደግሞ ለሱ መታሰቢያ የሚሆን ነገር ያደረግንለት ነገር የለም። ግልጽ የሆነ ትልቅ የሆነ ነገር አላየንም፣ እኔ እንደምገምተው ወይም እንደምናምነው። ነገር ግን በውጭው ዓለም ብዙ በሱ ስም የተሰየሙ ቦታዎች ብዙ ድርጅቶችም እንዳሉ እናውቃለን። ለምሳሌ በ1960ዎቹ ዓመተ ምህረት በነበረው ሩጫ ላይ አሸናፊ ሆነው ሲያሸንፍም በባዶ እግሩ አሸነፈ። ራሱ እንደተናገረው በቆራጥና በጀግንነት ማሸነፍ ልምዳችን ነው ኢትዮጵያውያን ማለቱ ትልቅ ትምህርት ይሰጠናል ለኛ እና ለተተኪው ትውልድ ብለን እናምናለን። በወቅቱ ነጻነታቸውን ያላገኙ ብዙ አፍሪካውያን ሀገሮች አርአያነት ሰጥተዋል። ብዙ ሯጮች ከሱ በኋላ መጥተዋል፣ በእኛም ሀገር ሆነ በሌሎች አፍሪካ ሀገሮች። ከዛም በኋላ ደግሞ በሚቀጥለው 64 ኦሎምፒክ ላይ ኦፕሬሽን ከሆነ ጥቂት ሳምንታት በኋላ ነው ሄዶ ያሸነፈው። አሁንም ቢሆን ይህ ከዚህ ሰው የምንማረው ምንድን ነው? ቆራጥነቱን ነው። በእርግጥም ለሀገር ለወገን በርትቶ ጠንክሮ መስራትን ነው የምንማረው። ብዙ የምንማረው አለ። በሱ አንጻር በተለያዩ ሙያ ዘርፎች እንደዚሁ ብዙ ሰዎች ማድረግ ይችላሉ። የሚችሉ ይህን ማድረግ የሚችሉ በተለያዩ ሙያ ዘርፎች ማድረግ የሚችሉ የህብረተሰባችን አካላቶች አሉ። ብዙ ይህን አርአያ መከተል እንችላለን። እሱ ያደረገውን ከዛ አንጻር ነው የቢቂላን አዋርድ ድርጅት ስም የሰጠነውና ቢቂላንም አበበ ቢቂላንም ለማመስገንና ለማክበርና ስሙን በተቻለን በዚህ ባለን አቅም እንኳን የሱን ስም በአክብሮት ከሱን ጀምር ብለን ነው ራሱን አበበ ቢቂላን በማክበር ነው የተነሳ ነው።
ግልጽ ነው ለአበበ ቢቂላ ለውለታው በስሙ ቋሚ የሆነ ድርጅት መቋቋሙ ራሱ ለራሱ ሽልማት ነው እንደማለት ነው።
ትልቅ እንጂ ሽልማት ነው።
እውነት ነው አበበ ቢቂላ ለኢትዮጵያውያን መለያችን ነው በእውነቱ። ፈረንጆቹ ከየት ሀገር ነህ ከታ ሀገር ነሽ ሲሉ ከኢትዮጵያ ስንል ቢቂላ ወይም ኃይለ ሥላሴ ነው የሚሉት። እና እንዲህ አይነት ሰዎች በእውነቱ ምልክቶቻችን ናቸው። መልካም አድርጋቸዋል። ግን እንደው በነገራችን ላይ አቶ ተሰማ፣ ታዲያ ለአበበ ቢቂላ ቤተሰቦች ወይም የቅርብ ዘመድ አዝማድ እንደው ያደረጋችሁት ነገር አለ ወይም እንደ ግብዣ ነገር ወይም በቦታው እንዲገኙ የመሳሰለ? አስቸጋሪ ነው እርግጥ፣ ቤተሰቡን በቅርብ ለማግኘት አትችሉ ይሆናል፣ ግን ታስቡበት ነበር? እንደው
ልክ ነው ልክ ነው በጣም እንጂ። እንደውም የመጀመሪያ ዝግጅታችን ላይ በ2014 እናድርግ ግን ለመጋበዝ ብዙ ጥረት አድርገናል። አጋጣሚ ሆኖ ሊገኙልን አልቻሉም። አሁንም ጥረታችንን እንቀጥላለን። እንዲገኙልን በጣም ጓጉተናል እና ይገኛሉ ብለን ተስፋ እናደርጋለን። ግን ለምሳሌ አበበ ቢቂላን ስም ስንሰጥ አስፈቅደን ነው እነሱን ራሳቸውን በማክበር ያለን አድናቆት እና አድርገዋል። እነሱ በጣም በጣም ነው ደስ ያላቸው። ከቤተሰቡ ጋር ብዙ ንግግር አድርገናል። መመሪያችንን ልከናል እና ይህንኑ አድርገናል። በነገራችን ላይ እንደው አንድ መጠቆም ፈልገው የአበበ ቢቂላ አዋርድ ድርጅት በሃይማኖት በፖለቲካ ወይም በዘር ልዩነቶች ውስጥ አይሳተፉበት፣ በአጠቃላይ እዛ ውስጥ አይገባም። ስለዚህ የአበበ ቢቂላን ስም በልዩ ክብር ነው የምናነሳው እና ይህን ድርጅት ስናቋቋመ በትልቅ አክብሮትና ደስታ ነው የምናደርገው።
መቼም አንድ ድርጅት አቶ ተሰማ ሲቋቋም ወጪ አለው። እንግዲህ እናንተ የቦርድ አባላት ወይም መሪዎቹ ወይም እርስዎ ፕሬዚዳንቱ ከኪሶ አውጥተው የሚሰሩት ነገር አይደለም እና አባሎች አላችሁ። ይህን እዚህም ደግሞ አባሎች እንደው የሆነ ክፍያ ነገር አለ። ለምን ስራውን ለማካሄድ መቼም ወጪ ይፈልጋልና ምንድን ነው ገቢያቸው? አባላትስ አሉ ወይ? ምን ያደርጋሉ?
አዎ ገቢ የለንም፣ ወይም ደግሞ የአባላት ሁኔታም የተዘጋጀ ነገር የለንም። ምንድን ነው ዋናው ገቢያችን በኮሚኒቲ ወይም ደግሞ ኮመርሻል ነው፣ ስፖንሰርሽፕ ነው። እና ከዛ አንጻር ስፖንሰሮችን እንጠይቃለን፣ ኮርፖሬት ስፖንሰሮችን እንጠይቃለን። በዛ አንጻር ገቢ ለማግኘት እንሞክራለን፣ ወይም ደግሞ በጎ ፈቃደኞች እርዳታ ላይ ብቻ የተመሰረተ ነው የሚሆነው። ግን ማንኛውም ሰው እንዲተባበረን ሁልጊዜም ጥረት እናደርጋለን። ያ ትብብር እየጨመረ ነው ያለው
በየጊዜው። እንግዲህ በዓል ስታደርጉ ያው በየአመቱ የአበበ ቢቂላን ዘመዶች አትጋብዙ? ወይም ደግሞ ከእሱ ጋር የተያያዘ ነገር ሳይሆን ሌሎች እንዲሁ ሊሸለሙ የሚገባቸው ሰዎች ሲሸለሙ በክብር የምትጋብዟቸው እንግዶች ይኖራሉ ብዬ አስባለሁ። ሁሌ በዓል ሲከበር የክብር እንግዳ የሚባል ነገር አለ በተለምዶ፣ ደግሞ ተገቢ ነው። እነማን እነማን ነበሩ የክብር እንግዶች? የአቻምናውን ትቼ የዘንድሮውን ሁኔታ ብጠቅስ፣
ዘንድሮ የክብር እንግዶቻችን በመጀመሪያ የፕሮፌሰር ኃይሌ ገሪማ ነበሩ። ሁለተኛው ደግሞ ዶክተር ማይክል ጀርቨርስ የሚባሉ የዚህ የታወቁ የኢትዮጵያ ታሪክ ተመራማሪ ናቸው በዩኒቨርሲቲ ኦፍ ቶሮንቶ እዚህ ካናዳ ውስጥ። ሌላዋ ደግሞ ዶክተር ስናይት ፍስሀ ነበሩ።
ከየት? ከዛው ነው
ኖ እሷቸው ከአሜሪካ ከሚችገን አካባቢ ነው የመጡት። አምና የምናውን እንደው ለመጥቀስ ያህል ኦነረብል ዴቪድ ማክዶናልድስ ነበሩ የክብር እንግዶቻችን ኪኖት ስፒከር። ኢትዮጵያ ውስጥ በ80ዎቹ አካባቢ ኢትዮጵያ አምባሳደር ነበሩና በጊዜው በወቅቱ የነበረው ችግር የረሀብ በዛ ወቅት ብዙ ለኢትዮጵያ ተሳትፎ ያደረጉ ናቸው በእርዳታ በኩል። ሁለተኛው ደግሞ የታወቁት ሳይንቲስት ዶክተር ገቢሳ እጀታ ነበሩ እና ደግሞ ዶክተር መንበር አክሊሉ ነበሩ አምና በ2014 ላይ።
እነ ፕሮፌሰር ኃይለ ገሪማን ከታሪክ አንጻር እንደ መረጣቸዋቸው እናውቃለን። ምናልባት ለአድማጮች ግልጽ እንዲሆን እንደው እነ ዶክተር ሰናየት እነ ዶክተር መንበረ በምን አስተዋጽኦ እንደመረጣችኋቸው ጠቀስ ማድረግ ይቻላል?
አዎ በአርአያነት ነው የምናያቸውን ሰዎች ነው የክብር እንግዳ አድርገን የምንጋብዘው። ለምሳሌ ዶክተር ሰናይት በአገር ቤት የታወቀ በሜዲካል ላይ ጋይኔኮሎጂካል እንትን ላይ ሳይንስ ላይ ከአዲስ አበባ ዩኒቨርሲቲ ጋርም ሆነው ብዙ ተማሪዎችን እያፈሩ ነው ከሚችገን ዩኒቨርሲቲ ጋር በመተባበር ይመስለኛል እና ብዙ አድርገዋል እና ያንን ስራቸውን በማድነቅ ነው በማክበር ነው እና ለሌላው ደግሞ አርአያ እንዲሆኑ።
ዶክተር ሰናይትም ዶክተር መንበረም
አክቹዋሊ አሜሪካ መጥተው ችግራቸው ሳይዛቸው ግን ሆቴል ስራ በሚሰሩበት ጊዜ ያደረጉትን ስራቸውን ተመልክተው እዛ የስራቸው ኃላፊ እስከ መሆን ድረስ እና ባለቤት እስከ መሆን ድረስ የበቁ ሰው ናቸው። ከዛም አልፈው ደግሞ ምንድን ነው ነበራቸው የህይወት ታሪክ ውስጥ መንገድ ላይ ነዋሪዎች የሆኑትን ሰዎች በየአመቱ እየሄዱ ያበላሉ፣ ያጠጣሉ እና ይረዳሉ። እሳቸው ካደረጉት የፊላንትሮፒክ ኮንትሪቢዩሽን አንጻር በአካባቢያቸው በጣም ታዋቂነትን ያገኙ ሰውና በጣም የሚደነቅ ስራ ያደረጉ የሰሩ ሰው ናቸው። ያንን ለአርአያነት በማየት እና ለሌላው ትውልድ ሌላው ወገን እንዲያውቀው ለማድረግ ባለን አክብሮት አንጻር ነው የጋበዝናቸው።
ብቂላ የሽልማት ድርጅት ፕሬዚዳንት ተሰማ ሙሉጌታ፣ እግዚአብሔር ይስጥልኝ ስለ ጊዜዎ፣ በጣም አመሰግናለሁ። ይቅናችሁ፣ በርቱ።
እኔም በጣም በጣም አመሰግናለሁ አዲሱ፣ እግዚአብሔር ይስጥልን፣ በጣም አመሰግናለሁ።
በድጋሚ አመሰግናለሁ። ቅድም አሉላ ሲድ ስል ምናልባት ምንም እንኳ ቢታወቅ ለአድማጭ ግልጽ ለማድረግ ማህበረ ግዩራን ዘረ ኢትዮጵያ የሚለው በየአመቱ እንደዚህ እንደ ቢቂላ ሽልማት ድርጅት የቀደመ ነው። እንግዲህ
የቀደመ ነው 25 ዓመታት የዘለቀ ብዙዎችንም ለሽልማት ያበቃ በየአመቱ የምንዘግብበት ድርጅት ነው። ልክ ነው።
የቢቂላ ሽልማት ድርጅት እንግዲህ ብዙዎቻችን አናቅም ስላሉ አቶ አክሊሉ ባለፈውም ደ ኦሃዮ ሄጄ አግኝቻቸዋለሁ በአካል ምን ነው ምናምን አሉ። አይ ሰውየው ያርሙ ይሆናል አልኳቸው። እንደተባለ
ፈለግ መከተሉና አርአያነታቸውን መከተሉ በምሳሌነትም ሲጠቀስ የበለጠ ጥሩ ያህላል እንጂ አያሳንስም።
እንግዲህ ወደ አንተ ዝግጅት ልናልፍ ነው። ብራስልስ ቤልጅግ ልትወስደን ይመስለኛል።
መልካም
በቅርቡ በፓሪስ የደረሰውን የአሸባሪዎች ጥቃት ተከትሎ መላው አውሮፓ የተጠናከረ የጸጥታ ጥበቃ ተግባራዊ አድርጋለች። ይበልጡን ደግሞ ዋነኞቹ የጥቃቱ አውጠንጣኞች የተነሱባት ቤልጅየም ዋና ከተማ ብራሰልስ ሌላ መሰል የአሸባሪዎች ጥቃት በከሰተው ስጋት ሳቢያ ለቀናት የሕዝብ ማመላለሻ አገልግሎቶችን የማቋረጥ፣ ትምህርት ቤቶችን እስከ መዝጋት የደረሰ እርምጃ ወስዳ ሰንብታለች። ዛሬ በከፊል ያን የቀደመ እርምጃዋን ያነሳችው ብራሰልስ እንደምን ሰነበተች፣ መጪውስ ቀና ስትል ከከተማይቱ ነዋሪዎች አንዱን አናገራል። አይደለም ያንተ ጉዳይ ነው የሚቀጥለው።
አቶ ገበያው ንጉሴ በብራሰልስ የጀርመን ራዲዮ ጣቢያ ዘጋቢ፣ በቅድሚያ ለጊዜ አመሰግናለሁ።
እኔም አመሰግናለሁ አሉና።
ከተማችሁ ብራሰልስ ሰሞኑን በአሸባሪዎች ጥቃት ስጋት የሰዎች እንቅስቃሴዎች የተገደበበትና ጥበቃው የተጠናከረበት ሁኔታ ብራስልስን በምን አይነት ሁኔታ ውስጥ ጥሏት ነበር?
ከፓሪስ ጥቃት በኋላ ከፍተኛ መረጃ ተገኘ ተብሎ ባለስልጣኖቹ በፓሪስ የተፈጸመውን በብራስልስም ለመድገም የሚያስችል ዝግጅትና የዚህ አይነት ሴራ አለ በሚል በተሰጠው መረጃ መሰረት ከተማዋን የጥቃት ደረጃ ወደ ደረጃ 4 ከፍ አድርገው ሜትሮዎቹ ሙሉ በሙሉ እንዲዘጉ ተደርጎ እንደውም ካፌዎችም ሬስቶራንቶችም ቀጥ ያሉበት ሁኔታ ነው የነበረው። ብራስልስ ትንሽ አይታ የማታውቀውን ሕይወት ነው ባለፉት ቀናት ያጋጠማት እና ከተማው ጸጥ ብሎ ነበር። ከዛ ወዲህ ግን አሁን ምናልባት አሰሳዎችም ተደርገው ሰዎችም ታስረው እንደገና ወደ ነበረው ሕይወቷ ለመመለስ ጥረት የተደረገ ነው። በእርግጥ በዛሬው ዕለት ትምህርት ቤቶች ተከፍተዋል። ሜትሮም የምድር ውስጥ ባቡር ማለቴ ነው በተወሰነ ደረጃ ተከፍተዋል፣ ግን ሁሉም አይደለም። በዛ ላይ ደግሞ በትምህርት ቤቶችና በዩኒቨርሲቲዎችም አካባቢ ያልተለመደ የጸጥታ ቁጥጥር አለ፣ ማለት ወታደሮች ይታያሉ። ስለዚህ ስጋቱ እንዳለ ነው። ግን የህዝቡም ፍላጎትም ስለሆነ ወደ ቀድሞ ህይወት ለመመለስ ጥረት እየተደረገ ነው። ስለዚህ የነበረው ሁኔታ በመሰረቱ ያልተለመደና የሰውን ህይወት ወዳልተለመደ አቅጣጫ የመራው ስለነበር ሁሉንም አሳስቦ ነበር። አሁን ግን ያን እየተለወጠ ወደ ኖርማል ህይወቱ እየገባ ነው ያለው። እንግዲህ በዚህ ሁኔታ የሚቀጥል ይመስላል ያለው ሁኔታ።
ደማቋ የአውሮፓ መናኸሪያ ከተማችሁ ብራስልስ አብዛኛው የአውሮፓ ህብረት ጽህፈት ቤቶች የሚገኙባት ከተማ ናት። የሰዎች እንቅስቃሴ የበዛ እንደሆነ መገመት ይቻላል። ለመሆኑ ነዋሪው አንዳንድ አስፈላጊ ቁሳቁሶችን የመግዛት ገበያ ለመውጣትም የተገደበበት ሁኔታ ስለነበረ የመዘጋጀት እድል ነበራችሁ? በቤት ውስጥ ያለው ህይወትስ ምን ይመስል ነበር?
በእውነት ምናልባት የዓለም የመገናኛ ብዙሃን እንደሚገልጹት አልነበረም። እንደ ጦር ቀጣና ሆኖ ሁሉም በየቤቱ ቁጭ ያለበት ሁኔታ አይደለም። ሰው ይወጣል። ትንንሽ ሱቆች ሁሉ ክፍቶ ነበሩ። እንግዲህ የተዘጉት ትልልቆቹ መደብሮች፣ ተቋማቱ፣ ትምህርት ቤትና ሜትሮዎች መዘጋታቸው ነው። ከዛ ውጭ ግን ለምሳሌ የአውሮፓ ተቋማትም ሆኑ የመንግስት መስሪያ ቤቶች በመሰረቱ በኦፊሴል አልተዘጉም። እርግጥ በትራንስፖርቱ ምክንያት ሰዎች በቤታቸው እንዲሰሩ ይደረግ ነበር። ስለዚህ እንደ በስነ ልቦና ደረጃ ጨዋታው ሁሉ በዚሁ በስጋቱ ዙሪያ በሚዲያው ዙሪያ ከመሆን ውጪ በእለት እለት ህይወት በሚያስጨንቅ መልኩ የገበያ መጥረት በሚፈጥር መልኩ የተከሰተና ሰዎችን ለችግር ያደረገበት ሁኔታ አይደለም ያለ እናልባት ተጋኗልና እዚህ ከፍተኛ ውጥረት እንዳለ ተደርጎ ነበር የሚቆጠረው። እንደሱ አይደለም። በእርግጥ ንቃቄ ለመውሰድ ሁሉም ሰዎች የዕለት ተዕለት ህይወታቸውን ለምሳሌ ቡና ቤት ገብተው መዝናናቱ፣ ሬስቶራንቶቹ፣ ሙዚየሞቹ፣ ሲኒማዎቹ እነዚህ ሁሉ ተዘግተዋል። እነዚህ ዙሪያ ለውጥ ከመደረጉ ውጪ ከቤት ቤት በመሄድ ወይም ደግሞ ከጓደኛ ጋር ወጥቶ ለመግባት ወይም ትንሽ ሱቆች ጋር ሄዶ መገዝቶ የመምጣት ነገር እነዚህ ነገሮች ነበሩና በመሰረቱ ህይወት በጣም ተመሰቃቅሎ ነበር ማለት አይቻልም። አሉላ፣
መልካም። ስጋቱን የተመለከቱትን ሁኔታዎች እንመልከት። ቀደም ብለህ እንዳገለጽክልን በመገናኛ ብዙሃንም በስፋት እንደተነገረው የህዝብ መመላለሻዎች አገልግሎት መስጠት ጀምረዋል። ትምህርት ቤቶች ተከፍተዋል። ከሞላ ጎደል ህይወት ወደ ቀድሞ ሁኔታ ለመመለስ ተሞክሯል። ስጋቱ ግን አሁንም አለ። ጥበቃው እንደሚቀጥል ነው የተነገረው። በአንዳንዶች የጸረ ሽብር ጥናት አዋቂዎች 5000 ያህል አውሮፓውያን እነኚህን አጥፍቶ ጠፊዎች የተቀላቀሉ መሆናቸውን፣ 516 የቤልጅየም ዜግነት ያላቸው እንዲሁ በሶሪያ የሚንቀሳቀሱትን እስላማዊ ቡድን አጥፍቶ ጠፊዎች መቀላቀላቸው ስጋቱን ከፍ ያደረገው ይመስላል። 120 ተመልሰዋል የሚልም ዘገባ አለና በተለይ ፓሪስ ላይ የደረሰውን ጨምሮ ለዚህ ጥቃት ስጋት ያሳደሩት የቤልጅየም ዜግነት ያላቸው በቤልጅየም የተለያዩ አካባቢዎች የሚኖሩ መሆናቸው ነውና ከዛ አንጻር ስጋቱ አሁንስ ህዝቡ ዘንድ ምን ያህል ቀንሷል ባንተ ትዝብት?
በእርግጥ እንዳልከው አንዱ በተለይ በመንግስት ደረጃ ጥንቃቄ እንዲደረግና በመገናኛ ብዙሃንም ብራስልስን የሽብር ስጋት እንዲጫናት የሆነበት ምክንያት ቤልጅየም ወደ ሶሪያ ከሄዱ አክራሪ ወጣቶች ብዛት በፐርሰንት ሲታይ ነው አንደኛ ነች። ቤልጅየም 10 ሚሊዮን ህዝብ ነው ያላት። ከዛ ውስጥ እንዳልከው ወደ 500 እንዲጠጉ ይችላሉ የሚሆኑ ሰዎች ወደ ሶሪያ ሄደዋል እና በፐርሰንት ቤልጅየም አንደኛ ነው። ሁለተኛ ነገር አሁን ባለፈው እንደተገለጸው ፓሪስ ጥቃት ከፈጸሙት ውስጥ በርከት ያሉት የዚህ የብራስልስ ነዋሪዎች ናቸው። ስለዚህ በዚህ መልኩ እዚህ አካባቢ የዚህ የመዋቅር አለ የሚል ስጋት ስላለ የተወሰነ መረጃም ስለመጣ ስጋቱ ከዛ አንጻር ነው። ስለዚህ አሁንም ቢሆን ሽብር ምንጊዜም ሊከሰት እንደሚችል በእውነት በሰው አይምሮ ውስጥ አለ። ምክንያቱም በተደረጉት ዘመቻዎች አሁን ባለው ሁኔታ ሽብርን ሊያስወግድ በሚችል መልኩ ስራ እየተሰራ እንዳልሆነ ወይም ደግሞ እየተደረገ ያለው የአይሲስን በለው ወይም አልካይዳ እነዚህን አሸባሪዎችን የማስወገዱ ሂደት ውጤታማ ሆኖ አስተማማኝ ሰላም ለማስፈን ያለው ተስፋ በሰው ዘንድ 100% አስተማማኝ አይደለም። ስለዚህ ምንጊዜም ቢሆን ከሽብሩ ጋር አብሮ የመኖር ሁኔታ ያለ ይመስላል። ፍርሃት ላይ አይደለም ያለው፣ ግን ይህ ጥቃት ሊመጣ ይችላል የሚል ኤኒታይም የትም ቦታ በማንም ላይ ሊደርስ የሚችል እንደሆነ ተቆጥሮ አብሮ የመኖር ልምምድ እያደረገ ያለ ነው የሚመስለው እና ስለዚህ ስጋቱ አለ፣ ግን ፍርሃት አለ ማለት ግን ያስቸግራል። ሰው ከፍርሃቱ ጋር ህይወቱን የመኖር ፍላጎት ነው ያለው፣ በዛ መልኩ ነው ያለው።
የሽብር ስጋትን መለማመድ ብለሃል። ምናልባትም አዲሱ የኑሮ ዘይቤ ወደዚያ የሚያመራ ይመስላል። ዩናይት ስቴትስን ጨምሮ በየአካባቢው ጥበቃ የሚያስፈልግባቸውን ሁኔታዎች የማጠናከሩ በዓላት ሰሞን ነው፣ ጥንቃቄ ማድረጉ እንደቀጠለ ነው። አቶ ገበያው ንጉሴ በብራስልስ የጀርመን ራዲዮ ዘጋቢ፣ ከተሞቻችሁ ያለበት አካባቢ የሚለዋወጡ ሁኔታዎችን በተመለከተ መልሰን እንደምናገኝህና ትዝብትህን እንደምታካፍለን ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ። እግዜር ይስጥልኝ።
አድማጮች፣ ዝግጅታችን ይቀጥላል። ይሄኛውም ቀደም ካለው ሀሳብ ጋር ቅርብ ያደርገናል። በብራስልስ ቤልጅየም ሁኔታው ምን ይመስል እንደነበረ ባነጋገርንበት ቀደም ብላችሁ በሰማችሁት ፕሮግራም እንቀጥልና በሴቶችና ቤተሰብ ፕሮግራም ቦታ ዛሬ ደግሞ በፓሪስ ነዋሪ የሆኑ ሁለት ኢትዮጵያውያን ስለ ሰሞኑ አከራረህም ያወጉናል። አዛውንቱና ወጣቷ ፓሪስ ውስጥ ምግብ ቤት አሏቸው። ስለ ደረሰው የሽብር ጥቃት በአገሪቱና በሕዝቡ እንዲሁም በመጤው ማህበረሰብ ላይ ስላስከትለውና ስለሚያስከትለው አንድምታ ጭምር ያወሳሉ። ቆንጂታዬና ሄኖክ ሰማእግዜር ቆይታ አድርገዋል።
አይ ሀኒዬ፣ እንደምን ነሽ?
እንዴት ነው ትጋሽ ተፈራ? ሰላም ኖት?
ደህና ነኝ። እንደምን አለሽ? ደህና ነሽ
አለሁኝ። እግዚአብሔር ይባረክ።
ስራ እንዴት ነው?
ጥሩ ነው።
ሰላም ምን አይልም።
ቀስ ቀስ እያለ እንግዲህ
ቀስ ቀስ እያለ ተፍ ተፍ እያልን ነው በእውነት። አዎ ደንበኞቻችን ደና እየመጡ ነው።
ደንግጠው ጠፍተው ነበር
ትንሽ። አዎ ትንሽ። አዎ ወይ ምልሽ ኖርማል ነው ደንገጥ ማለት አይቀር።
እውነት
እንኳን ያን ሁሉ ስንት ወጣቶች አልቀውብን እና ብርዱም ራሱ አንዳንድ ጊዜ የመጀመሪያ ጊዜ እኮ ይደነግጣሉ በብርዱም ቢሆን
አይደል?
አዎ ነሳው። እኔ ሰፈራችሁ እናንተ እንዴት ነው? ደህና ነው አይደለ?
ደህና ነው።
አዎ
ያ ሰላም ነው።
እንግዲህ ከእሱ ጋር መኖር ነው ነው ብዬ የማስበው እኔ።
ግድ ነው።
አዎ ታዲያ ስልም ተፈርቶ ሳይተኙ አይታደር የሚባል የለ?
አዎ
ስለዚህ
ትክክል ነው።
ሁለቱ የዛሬ ምሽት እንግዶቻችን
ለምን ራሳቸውን ሁለቱም አያስተዋውቁንም? ፓሪስ ምን ያህል ጊዜ እንደኖራችሁ ሙሉ ስማችሁን ግለጹልን ሁለታችሁንም።
እና
ቅድሚያው ለሴት ነው እዚህ ዝግጅት ላይ የሚሰጠው፣ ስለዚህ አና ጀምሪ።
እና የምግብ ቤታችሁን
በእድሜ አልነበረም እንዴ? ድሮ
በእድሜ ነው እንደኔ ከሆነ
ለሴቶች ሆኗል።
እንዴት ነው ነገሩ?
እኔ ሴትም ሆኜ በእድሜ ነው የሚሄደው
ለሴቶች ነው።
አዎ ተቀየረ።
ሀናም እንደሱ ይመስለኛል።
ተቀብለናል።
ስለዚህ እርስዎም ከተስማሙበት ሀና ተቀጥል። እንግዲህ
አና ምን ይመስላል?
ለጋሽ ተፈራ ቅድሚያ እሰጣለሁ።
አይ ፕሊዝ 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 በጭራሽ ለማላችሁ ቅድሚያ ነው የምሰጠው። ጭራሽ እንዲያው ሴት ብቻ መሆን ሳይሆን
እንደውም እኔ ስደውልላቸው እሳቸው ሌላ ደግሞ ከኛ የቀደመ ቦታ ያላት ወጣት አለች ወደ እሷ ደውዬ ብለውኝ ነው። ስለዚህ አንቺ ጀምሪ እንግዲህ እሳቸውም ፈቅደዋል ይሁን።
እሺ እሺ፣ አመሰግናለሁ። ሀና ውብሸት እባላለሁኝ። በሬስቶራንት እንጦጦ እኔ አይደለሁም በእርግጥ ለመጀመሪያ ጊዜ እንትን ያደረግኩት፣ ቢሆንም እኔ ከያዝኩት 8 ዓመት ይሆነኛል። እዛ ነው እየሰራሁኝ ያለሁት። ፓሪስ ኦልሞስት ወደ 19 ዓመት እየሆነኝ ነው። አሁን
ፓሪዚያን ነሽ ማለት ነው?
ፓሪዚያን ነኝ። ወደዚያ ወደ ፓሪዚያን አደላል።
እርሶስ?
አቶ ተፈራ።
እኔ ስሜ ተፈራ ካሳ ይባላል። እዚህ የመጣሁት 1990 ህዳር ላይ ነው። አሁን 25 ዓመት ሆኖኛል።
የምግብ ቤቱ
ምግብ ቤቴ ሬስቶራንት ኢትዮጵያ ይባላል። አሁን እሱም 20 ዓመቱ ዛሬውኑ ነው። ዛሬ ቀን 25
ኦ መልካም
20 ዓመቱ
መልካም የ20 ዓመት ልደት። የንግድ ስራ እኮ እንደ ልጅም ነው።
እና እሁድ ትንሽ በዓል ምናምን ይኖረናል።
ጥሩ ነው፣ ብንገኝ ደስ ባለን ነበር።
ምን ዋጋ አለው? ራቃችሁ እኮ ለነገሩ። አሁን ይቻላል እኮ አሁን በቴክኖሎጂ ጥር አድርገን እነዚህ ልናስገባችሁ እንችላለን እኮ ምን ይታወቃል።
እንግዲህ ዛሬ ሁለታችሁንም ለዚህ ውይይት የጋበዝናችሁ በቅርቡ በፓሪስ ከተማ በአሸባሪዎች የደረሰው ጥቃት ከ130 ሰዎች የሚሆኑ ናቸው የሞቱት። በርካታዎች ቆስለዋል። ከምንም በላይ ደግሞ ፈረንሳያውያን ፓሪዚያኖች እናንተ እንደምትሉት ኑሯችንን አናስተጓጉልም፣ የሽብር ጥቃት እኛን በፍጹም አያንበረክከንም እያሉ ነው። እንዲያው እስኪ በኢትዮጵያ ማህበረሰቡ በእናንተ ደግሞ የንግድ ተቋም ስላላችሁ ያሳደረውን ስሜትና ጫና እስኪ በመግለጽ ጀምሩልን።
በእኔ በኩል እንግዲህ ያየሁት ያለሁት ምንድን ነው፣ ሀዘኑ በጣም ከባድና የጠለቀ ሀዘን ነው የተሰማው። ኢንፋክት የዓለም ሕዝብ ማዝኖበታል። እነዚህ ወጣቶች ፕሮፌሽናሎች ናቸው እርግጠኛ ነኝ። ሲሰሩ ሳምንቱን ሲሰሩ ሰንብተው እንግዲህ አርብ ወጣቶች ናቸው፣ አርብ ለመዝናናት ነው የወጡት እና በወጡበት ሲቀሩ ሕዝቡ ሁሉ በጣም ነው ያዘነው። ቁጭት ግን ያለው ይመስላል። እንዳላችሁት እንደሰማችሁትም ሕዝቡ ቁጭት አለው፣ አይንበረከክም። የኑሮ መኖር ነው፣ አብሮ መኖር ነው። ከዛም ጋር ቢሆን ይቻላል ነው
ከደረሰው ነገር ጋር።
አዎ ከደረሰው ጋር ሊደርስም ከሚችለው ጋር አብሮ መኖር ነው እና በደረሰው በሀዘኑም አይንበረከክም። ሊመጣም በሚችል ነገር አይመስለኝም፣ የሚበረከክ አይመስለኝም።
አዎ በእርግጥ ጋሽ ተፈራ እንዳሉት በጣም የሚያሳዝን ከባድ የሆነ ሀዘን ነው በሁላችንም ውስጥ ያለፈው። ሊዝናኑ የወጡ ወጣቶች ሊሰሩ ያሉ በስራ ላይ ያሉ እዛ አካባቢ የነበሩ ሬስቶራንት ውስጥ ያሉ ሰዎች አልፈዋል። እዛ አካባቢ ደግሞ ቤታቸው የነበረ በወጡበት እንደዚሁ ነው የቀሩት። ለማንም ሰው የማን ጠላት ይሁን ምን ይሁን ለሰው ልጅ ሁሉ ብቻ የማንመኘው አይነት ሀዘን ነበርና፣ ግን ህይወት ይቀጥላል፣ ህይወት ይቀጥላል። ያው ሰው ህይወቱን ቀጠለ። ግን ምንድን ነው ያመጣው ጫና ለሚለው ከዛ በኋላ ለምሳሌ በዚህ ከተማ ውስጥ በሬስቶራንቶች ላይ በሆቴሎች ላይ በትልልቅ ኤጀንሲዎች ለምሳሌ እንደ ኤርፖርት እንደዚህ አይነት አካባቢዎች ላይ ኃይለኛ የኢኮኖሚ ውድቀት አምጥቷል። በእኛ እንኳን በትንሹ ቢታይ በጣም ነው የቀነሰው። በህዝቡ ላይ ግን ቁጭትን አምጥቷል። ይሄ ነገር ምንም ነገር አያቆመንም አይነት ነገር ሰላማዊ ህዝብ ነው እና የተጎዳው ምንም ውስጥ እንትን ያላለን ወጥ የቀረ ወጣት ህጻናት ልጆች ከ18 እስከ 25 ውስጥ ያሉ ልጆች ናቸው በብዛት። እሱ በጣም ከባድ እንትን አምጥቷልና ይሄ ነው የነበረው።
አዲሱ ስርጭታችን የተገባደደ ነው። የስንብት ሰላምታችንን ከማቅረባችን በፊት ታዲያ ነገ ትልቅ ቀን ነው እናስታውሳለን።
ነገ ታንክስጊቪንግ የሚሉታል የምስጋና ቀን በመላ ዩናይትድ ስቴትስ ትልቅ በዓል ነው። በዚህ በዓል ይገርማል፣ ልብ ብዬ እንዳየሁት እነ ሰበን ለበን የመሰሉት አንዳንዶቹ ጋር እንኳ ይዘጋል። በጣም በከፍተኛ ደረጃ ይከበራል።
የቤተሰብ በዓል ነው። ኢትዮጵያ ውስጥ ሃይማኖቱን ለሚከተሉ ለሚያከብሩ ሰዎች ትንሣኤን የመምሰል ዝንባሌ ያለው ምናልባት ከዚህ ከሚወረሱ አከባበሮች በጣም የምወደው መሆኑን ከተናገርኩ አዲሱ አከባበሩን ትንሽ ይጠቁም ይሆናል። ሰዓት ስለሌለ እንጂ ሌላ ቀን በመጽሔት ላይ ልንጨዋወት እንችላለን።
መልካም። እኔ እንዴት እንደማከብር ብነግርህ በቅናት እንትን ስለምት
ሁለቱንም ማውራት አለብን።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ባንድ እንዲሁም በአጭር ሞገድ እንዲሁም በናይል ሳት በየቀኑ እስከ 4 ሰዓት የሚያሰማውን የአማርኛ ዝግጅት እዚህ ላይ ያበቃ። ያስተናገድናቸው አዲሱ አበበና
አሉላ ከበደንን። የትግርኛው ስርጭት አሁን ይቀጥላል። ነገ በልዩ ዝግጅታችን እንገናኝ። መልካም ምሽት። በእኛ በኩል ሰላም
ሰላም። መልካም ባለው የምታከብሩም